Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል
አይነቱ ብዛላ የሚያተኩሩ አካል ጉዳት የሚነሳ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል። በዚህ በፈትል የብኝ ጋዜጣው ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው።
ፊዮሪ ተወልደናት አይነ ስውራንም ሆነ መስማት የተሳናቸው ወገኖችን መረጃ የሚያቀብል ፈትል የተሰኘ የብሬል ጋዜጣ መስራች ናት። የምሽት እንግዳችንም ናት።
ከአምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከ108ቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ፣ ተሹሜያለሁ ማለት ነው።
ከ30 በላይ የፈጠራ ስራዎች ባለቤት የሆነው ኢዘዲን ከሚል ኢትዮጵያን በአፍሪካ የፈጠራ ሳምንት ላይ እንዲወክል ተመርጧል። አብሮን ያመሻል። ሌሎች ርዕሰ ጉዳዮችም አሉ። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ትነግረናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የተባበሩት መንግስታት ድርጅት በዓለም ዙሪያ ኮሮና ቫይረስን ለመከላከል በየሀገራቱ በተወሰዱት እርምጃዎች ምክንያት ለተራዘመ ጊዜ ከባህር ላይ ለመውረድ ያልቻሉ ከ300,000 በላይ የሚሆኑ የንግድ መርከብ ሰራተኞችን ለመርዳት እየሞከረ ነው። በዚህ ሁኔታ ባህር ላይ ያለ አንድ የንግድ መርከብ ካፒቴን የመንግስታቱ ድርጅት ባሰባሰበው ውይይት ላይ ተማጽኖውን አሰምቷል። ካፒቴኑ የመርከብ ድርጅቶች ዋና ስራ አስፈጻሚዎችና የሀገሮች የትራንስፖርት ባለስልጣናትን ባሰባሰበው ውይይት ላይ ባሰማው ተማጽኖ ከአንድ ዓመት በላይ ከባህር ላይ ያልወረዱ መርከበኞች መኖራቸውንም ገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መጪው አገር አቀፍ ምርጫ በትክክል መከናወኑ ላይ ያላቸውን ጥርጣሬ መግለጻቸውን ቀጥለዋል። በፖስታ ቤት በኩል የሚላክ የመራጭ ድምጽ ይጭበረበራል ብዬ እሰጋለሁ ያሉ ሲሆን፣ ብዙዎች ባለስልጣናት ደግሞ ያለ አግባብ የተጋነነ ስጋት ነው ብለው ይተቻሉ። ሚስተር ትራምፕ በዋይት ሀውስ ለሰሜን ካሮላይና እና ፍሎሪዳ ጉዞ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ምርጫው በትክክል መከናወኑ እንዲረጋገጥልን እንፈልጋለን፣ መሆኑን ግን እንጃ ብለዋል። ብዙ የድምጽ መስጫ ካርዶች ወንዝ ውስጥ ተገኝተዋል፣ ትራምፕ የሚሉ ካርዶችም ቆሻሻ ማጠራቀሚያዎች ውስጥ ተወርውረዋል ሲሉ ተናግረዋል። በፔንሲልቬኒያ ግዛት የዩናይትድ ስቴትስ አቃቤ ሕግ ቢሮ ባለው መሰረት ከጦር ሰራዊት አባላት የተላኩ ጥቂት የድምጽ መስጫ ካርዶች ተጥለው ከመካከላቸው 9 በፍለጋ ተገኝተዋል። ከዚያ ውስጥ 7 ለፕሬዝዳንት ዶናልድ ትራምፕ የተሰጡ ድምጾች ነበሩ ያለው የፍትህ ሚኒስቴሩ 2 ማንን እንደመረጡ አልታወቀም ብሏል። ፕሬዝዳንት ዶናልድ ትራምፕ ካሊፎርኒያና ኮሎራዶን ጨምሮ በበርካታ ክፍለ ግዛቶች ለነዋሪዎች በሙሉ በፖስታ ቤት በኩል ድምጽ መስጫዎች እየተላኩ መሆኑ አሳስቦኛል ሲሉ በተደጋጋሚ ተናግረዋል። ኔዘርላንድ ውስጥ ትላንትና ብቻ 2544 አዲስ የኮሮና ቫይረስ ተያዦች የተመዘገቡ ሲሆን እስካሁን በአንድ ቀን ከተገኙት የቫይረሱ አዲስ ተጋላጮች አሃዝ ትልቁ መሆኑን የጤና ባለስልጣናቱ ገልጸዋል። እስራኤል ውስጥም የኮሮና ቫይረስ ስርጭቱ መባባሱን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሪቱ ከዛሬ ጀምሮ ወደ ቀደሙት ሙሉ የእንቅስቃሴ ክልከላ ትዕዛዞች እንደምትመለስ አስታውቀዋል። ለሁለት ሳምንታት በሚቆየው እገዳ ትምህርት ቤቶችና የመዝናኛ ስፍራዎች እንዲሁም አብዛኞቹ የንግድ ድርጅቶች ይዘጋሉ። ምግብ ቤቶች ለተገልጋዮች ምግብ ማድረስ እንጂ አስገብተው ማስተናገድ አይችሉም። ነዋሪዎች ለስራ ወይም መድኃኒት ለመግዛት ካልሆነ በስተቀር ከመኖሪያቸው ርቀው መውጣትም ተከልክለዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራም ጋር ምሽቱን ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ወደ ቀዳሚው ዘገባ እናምራ። ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ከአካል ጉዳት ጋር ይኖራሉ። ለአብነት በዓለም የጤና ድርጅት አሃዝ መሰረት ኢትዮጵያ ወደ 2 ሚሊዮን የሚጠጉ አይነ ስውራንና 4.1 ሚሊዮን የሚሆኑ ደግሞ ዝቅተኛ የእይታ አቅም ያላቸው ሰዎች ይኖሩባታል። እኒህ የህብረተሰብ ክፍሎች ከሚያጋጥሟቸው ችግሮች አንደኛው ለነሱ በሚያመች መልኩ መረጃዎችን ማግኘት ነው። ያን የተመለከተችው አንድ ወጣት በአቅሟ መፍትሄ አዲስ ነገር ይዛ ብቅ ብላለች። ፈትል የተሰኘ በብሬል ወይንም በዳሰሳ ንባብ ጥበብ የታተመ ጋዜጣ መስርታለች። ስሟ ፊዮሪ ተወልደ ነው። ከጥቂት ደቂቃዎች በፊት ደውዬላት ነበር። ጋዜጣውን የጀመረችበትን ምክንያት እንደሚከተለው አስረድታናለች።
ያው ሀሳብ የሚሰጠ ፈጣሪ ነው እና እግዚአብሔር ነው ሀሳብ የሚሰጠኝ። ግን ያው ለሁሉም ነገር ምክንያት ያስፈልገዋል እና ሁሉ ጊዜ ስንቀሳቀስ የተለያዩ ፖድካስቱን ላይ ግን ፕሪንት እንዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባውን የሆነው ማህበረሰብ ነው። በዚህም ደግሞ አይነ ስውራን መረጃ ቢፈልጉ እንደ ማንኛችንም የፈለጉትን ሚዲያ ማጣው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም፣ ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነ ስውራን ሬዲዮና ቴሌቪዥንን ያጋልጣሉ ብለን ልናስብ እንችላለን። ነገር ግን አይነ ስውራን ላይ መስማት ምስክርነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው፣ መረጃ አያገኙም ማለት ነው። ከዚህ በተጨማሪ ያ ሚዲያ ላይ ያለን ከቤት ፖለቲከኞቻችን በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሐዊ ተጠቃሚነት ማለት አለና ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ የህብረተሰብ ክፍሎች የስራ ማስታወቂያ ቢፈልጉ ምንም አይነት አማራጭ የላቸውም ማለት ነው እና ይህ ችግር ስላለ የማህበረሰብ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው ስራውን የጀመርኩት።
ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት?
አይነ ስውራን ብቻ ስለ አይነ ስውራን ብቻ አነሳን ማለት አሁንም ዘመናዊ ማግለል ማድረግ ማለት ነው። አይነ ስውራን ላይ የሚያተኩሩ አካል ጉዳተኝነት ላይ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፈትል የብሬል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰስ ዜና አለው፣ ፍትል ነቃሽ የሚል አምድ አለው። ፈትል ነቃሽ የሚለው አይነ ስውራን ላይ የሚደርሱ የፍትህ መጓደሎች፣ የመልካም አስተዳደር ችግሮች፣ በምርመራ ነክ ዘገባዎች የሚጠሰሱበት አምድ ነው። ኤዲቶሪያል አለው፣ ርዕሰ አንቀጽ አለው፣ በማንኛውም ሚዲያ ማለት ነው። ተምሳሌት የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ የሚል ቱሪዝም ላይ የሚያተኩር፣ ባህልና ቱሪዝም ላይ፣ ስፖርት እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነ ስውራን ህጻናት ወይም መስማትና የአይነ ስውርነት ተደራራቢ የአካል ጉዳት ያለባቸው ህጻናትን እንደ ማንኛውም ህጻናት የመታነጽ መብት አላቸው። እኛም እነሱን የማነጽና ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው የልጆች አምድ አለ። ከነዚህ አምዶችና የዜና ገጾች ባሻገር ደግሞ የስራና የጨረታ ማስታወቂያ ገጾች ማለት።
የብሬል ጋዜጣን ለማዘጋጀት ቀላል የማይባል ልፋት የሚጠይቅ ይመስለኛል። እስቲ ዋነኛ ፈታኝ ነገሮችን እስቲ ንገሪኝ።
መልካም። እንግዲህ ሀሳቡን አስበው ለራስ ብቻ መትተው አይደለም ጋዜጠኝነት ላይ እና ለሌሎች ካካፍላቸው ሀሳቡን ላይ ተይ ያሉኛሉ፣ አያዋጣም፣ ያዋጣሻል ከትርፍ ጋር የማዝያዝ ከአመለካከት ስጀምር ለማለት ነው እንደ አይነት አሉ። በሌላ በኩል ደግሞ ይደገፉኝ የሚያቃሩች አሉ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ ምሳሌ ከውጭ ነው የሚገባው እና በጣም ውድ ነው። እኔ ምናልባት ሰምታ ይሆናል አንታ ይሆናል ሌሎች ሚዲያዎች ላይ እየሰጠሁት ምንታዙ በራሴ ገንዘብ ነው ማሳክሉ በነጻም ነው ማሰራጭላቸው ለነሱ ነው። እኔ የአንድን ጋዜጣ በመቶዎች ውስጥ ነው የማሳክለው እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለ ተደራሽነቱ ስታወራ አንዱ ማነቆ ሊሆን ይችላል የደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብን ሁላችንም በየስራ መስካችን በተማርንበት ነው ሀገራችንን ማገልገል አለብን። ከዛ በሰገድ ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎጂ ድምፅ መሆን መቻል አይምሮ መቻል የምንጠይቅ ሙያ ስለሆነ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙ ይፈታተናል።
ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁት? የት አካባቢ ነው የሚሰራጨው? የስርጭት አድማሱንስ ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው ብለሽ ታስቢያለሽ?
ጋዜጣ አሁን ከትላንት ወደ ሁለተኛ አትሞ ወጥቷል። እስካሁን ሁለት ብቻ ነው የወጣው። 15 ቀን ነው ከተጀመረ። አሁን የመጀመሪያ የብሔራዊ አይነ ስውራን ማህበር ጋር በተሳት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ አይነ ስውራን ማህበር ጋር ከ700 በላይ የሆኑ አይነ ስውራን ይመጣሉ። መገናኛ ስፍራቸው እንደ ወጣት ማዕከላቸው ጭምር ስለሆነ ማለት ነው እዛ ይገኛል። የአይነ ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛም እንዲዘው ተመሳሳይ ይገኛል። ጉዳዩ የሁለቱም ስለሆነ ማለት ነው። በተለይ የመስማት እና የአይነ ስውራን ስለሆኑ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆነ እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም 4 ኪሎ ምናልባት ተቃዋሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባ የሆነ የህብረተሰብ ክፍል ጋዜጣ ማስታወቂያዎችን የሚያነቡባቸው ቦታዎች ላይ በነጻ አስቀምጬላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም። አይነት ሁኔታን እንዲገዙ ታሳቢ ተደርጎ የታተመ አይደለም ጋዜጣው። በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ የመንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኙ የብሔራዊ አይነት ብዙሃን ማህበራት አሉ። ወደ እሱ እና የተለያዩ አካባቢዎች የስርጭት አድማሱን ለማስፋት ጥረት ይደረጋል። ይህን ለማድረግ ደግሞ የሳይንስና የሳይንስና ከፍተኛ ትምህርት ሚኒስቴር እናግዛቸዋለን። ትምህርት ሚኒስቴር ይህ እንደ አይነት ተቋማት እናግዛለን። ለዩኒቨርሲቲዎች እና ለሚመለከታቸው አካላት ደብዳቤዎችን በመጣፍ እንዲህ አይነት ድጋፎችን እንደሚያደርጉልኝ እንግዲህ በቃል ደረጃ ቃል ገብተውልኛል።
ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡሽ?
በተለያዩ አጋጣሚ ስልኬን እየተቀበሉ በአካል ያገኙኛሉ፣ እዛ ማህበሩ ጋር ማለት ነው። ከነሱ በተጨማሪ ደግሞ ስልኬን አፈላልገው ይደውሉልኛሉ። በተለይ የአይነ ስውርነት ፕላስ የመስማት ተደራራቢ አካል ጉዳት ያለባቸው የህብረተሰብ ክፍሎች በቤተሰባቸው አማካኝነት ሀሳባቸውን ገልጸውልኛል። ራሳቸውም እኔ የምናገረው ላይ ሰሙ፣ ግን እነሱ ሀሳባቸውን ግን እያደመጥኳቸዋሉ መናገር የሚችሉት ማለት ነው። ተገንደው እንዳሉና ትልቅ ተስፋ እንደሆነ ፈጥሪ እንደሆነ እሱ በጣም በጣም ደስተኛ እንደሆኑ እና ለብዙ አመታት ሲጠብቁት ሲፈልጉት የነበረ ነገር እንደሆነ ከሌላ ዓለም ጋር እንደተገናኙ ያህል እንደተሰማቸው ብቻ በጣም አገረታት። በጣም ደስ የሚል አስተያየቶች ዘንድ የሆነ አስተያየቶችን ተጠቃሚ።
እጅግ በጣም አመሰግናለሁ። ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች፣ እንግዲህ ትልቅ ነገር ላይ ደርሶ ትልቅ ደረጃ ላይ ደርሶ ይሄ ጋዜጣ እንድናይ እመኝልሻለሁ። መልካም ምሽት ይሁንልሽ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የ12ኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው ኢዘዲን ካሚል 34 የፈጠራ ስራዎችን አበርክቷል። ከዚህ በፊትም በጋቢና ቪኦኤ ላይ ቀርቦ ስለ ፈጠራ ስራዎቹ ነግሮን ነበረ። ከነዚህ ውስጥም ለማስታወስ ያክል በፀሐይ ኃይል በመጠቀም ከ60 ኪሎ ሜትር በላይ መጓዝ የሚችል ባለሶስት እግር ተሽከርካሪ፣ ከሩቅ በመሆን ንብረትን መቆጣጠሪያ፣ እንዲሁም በቅርብ ጊዜ ደግሞ የኮሮና ቫይረስ ከገባ ወዲህ ማለት ነው ከንክኪ ውጪ ፈሳሽ ሳሙና የሚረጭ መሳሪያና በእጃችን ፊታችንን እንዳንነካ የሚያስታውስ የእጅ አምባር ሰርቷል። ከሰሞኑ ደግሞ የአፍሪካ የፈጠራ ሳምንት በተባለ መድረክ ላይ የኢትዮጵያ የቴክኖሎጂ አምባሳደር ይሆን ዘንድ ተመርጧል። የደንገረመው ኢዘዲን ካሚልን አነጋግራ ተከታዩን አሰናድታለች።
የ18 ዓመቱ ወጣት ኢዘዲን ካሚል የዕድሜ እኩዮቹ ጊዜያቸውን በመዝናናት ሲያሳልፉ፣ እሱ ግን በፈጠራና በስራ ማሳለፍ መርጧል። ይህ ወጣት በዚህ አጭር የእድሜ ዘመኑ በዙሪያው ከሚያያቸው ችግሮች በመነሳት 34 ለተለያዩ ጉዳዮች መፍትሄ የቴክኖሎጂ የፈጠራ ስራዎችን አበርክቷል። ኢዘዲን ከሰራቸው ስራዎች ውስጥ ሁለቱን እንዲህ ይጠቅሳል።
ከዚህ በፊት ከሰራናቸው የፈጠራ ስራዎች ውስጥ ከ34 የፈጠራ ስራዎች የተወሰኑት ለመጥቀስ ያህል ተሽከርካሪ ሰርቻለሁ። በሶላር እና በኤሌክትሪክ ቻርጅ ብቻ አድርጎ የሚሄድ በአንድ ጊዜ ቻርጅ እስከ 46 ኪሎ ሜትር መጓዝ የሚችል ሲሆን ፋይናል ስፒዱ እስከ 60 ኪሎ ሜትር ፐር አወር መሄድ የቻለ ባለሶስት እግር ተሽከርካሪ መስራት ችያለሁ ማለት ነው። እንዲሁም ደግሞ በሴፍቲ ዘርፍ የሌባ መቆጣጠሪያ መስራት ችያለሁ። ከ30 ሜትር ርቀት ውስጥ ያለን ነገር ሴንስ ማድረግ ይችላል። እንደዛ አይነት የሌባ መቆጣጠሪያ ነው የሰራሁት። ያ የሌባ መቆጣጠሪያ ባልተፈቀዱበት ቦታ ላይ ሰዎች ሲንቀሳቀሱ ሴንስ አድርጎ እዛ ጋር ላስቀመጠው ሰው ቁጥር በመደወል ያሳውቃል ማለት ነው። ስለዚህ አምስቱም ጋር እስከሚደውል የሚጠቀመው 50 ሰከንድ ነው። እንደዛ አይነት የእሳት አደጋ መቆጣጠሪያ መስራት ችያለው ማለት ነው።
ኢዘዲን ካሚል የኮሮና ቫይረስ ከገባ በኋላ ትምህርት ሙሉ ለሙሉ የቆመበት አጋጣሚ ለፈጠራ ስራው አመቺ እንደሆነም ይናገራል። በዚህ ወቅትም የተለያዩ አዳዲስ ፈጠራዎችን አበርክቷል።
ከኮቪድ ጋር የተያያዙ የራት የፈጠራ ስራዎች አሉኝ። ከእነዚህም ውስጥ በትምህርት ሚኒስቴር እና በስቲም ፓወር ድጋፍ ተደርጎልኝ የሰራሁት ኮቪድ ብራስሌት ነው። ይህ ኮቪድ ብራስሌት ጥቅሙ ምንድን ነው? የራሱ የሆነ ሴንሰር አለው። አክስለሮሜትር፣ ጃይሮስኮፕ በመጠቀም ነው መስራት የቻልኩት። ስለዚህ ፊታችን ለመንካት በምንሞክርበት ሰዓት ሳውንድ አለው። ከፈለግን ደግሞ በንዝረትም እንዲያስታውቀን ማድረግ የምንችለው ቴክኖሎጂ ነው ማለት ነው። ያው በአጠቃላይ ትልቁ ጥቅሙ እጃችን ላይ ቫይረስ ሊኖር ይችላል። አንዳንዴ ማስክ ባዋለቅንበት ሰዓት ፊታችን አካባቢ ለመንካት ስንሞክር ቫይረሱ ሊተላለፍ ስለሚችል በፍጹም ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው።
ኢዘዲን ባለፈው አንድ ወር ጊዜ ውስጥ ከነዚህ ምርቶች ውስጥ አንዱን ለገበያ በማቅረብ ሌሎች ወገኖቹም የስራ እድል እንዲያገኙ ማድረግ እንደቻለም ይናገራል።
በቅርቡ አይከን አፍሪካ የሚባል ስታርታፕ ካምፓኒ ፋውንድ አድርጌያለሁ። ስለዚህ አይከን አፍሪካን ለማቋቋም የፋይናንስ ድጋፍ ላደረጉልኝ ሳውዝ አፍሪካን ሙስሊም ኮሚኒቲዎች በዚሁ አጋጣሚ ማመስገን እፈልጋለሁ ማለት ነው። ስለዚህ አይከን አፍሪካ ከተመሰረተ ወደ አንድ ወር አልፎታል። ከተመሰረተ በኋላ ወደ 347 የሚጠጉ ከንክኪ ነጻ የሆኑ የእጅ መታጠቢያዎች ለተለያዩ ድርጅቶች፣ ግብረሰናይ ድርጅቶች፣ ሆቴሎች፣ ሆስፒታሎች እና ባንኮች ከኛ መግዛት ችለዋል፣ መጠቀም ችለዋል ማለት ነው። ስለዚህ እስካሁን ድረስ ኮመርሻላይዝ ያደረግኩት ከንክኪ ነጻ የሆነው የእጅ መታጠቢያ ነው ማለት ነው። በዚሁ በአይከን አፍሪካ በቅርብ በመሰረትኩት ድርጅት ማለት ነው። ስለዚህ አይከን አፍሪካ አንድ ነገር ላይ ብቻ ስፔሻላይዝ አድርጎ መስራት ብቻ ሳይሆን ሌሎችም ከዚህ በፊትም የሰራኋቸው የፈጠራ ስራዎች ቀስ በቀስ ስፔሻላይዝ ያደረግኩኝ ቀስ በቀስ ሌሎችም ላይ መስራት ላይ ነው። ከሳደርጎ ሊሰራ የተቋቋመው ኔክስት ደግሞ አዲስም ቴክኖሎጂ እያሰብን ነው። አውቶማቲክ ሳኒታይዘር ዲስፔንሰር ለማምረት እያሰብን ነው። በቅርቡ እሱም እንጀምራለን ማለት ነው። ከዛ በኋላ ሌሎችም ቴክኖሎጂዎች መጨመር ላይ ይቀጥላል ማለት ነው።
ኢዘዲን ካሚል ወጣት አፍሪካውያን ስራ ፈጣሪን ለማበረታታት በሚሰራው በአፍሪካን ኢኖቬሽን ዊክ አማካኝነትም ኢትዮጵያን ወክሎ አምባሳደር እንዲሆን ተመርጧል። ኢዘዲን በዚህ በአምባሳደርነት ወቅቱ ምን ለመስራት እንዳሰበም እንዲህ ይገልጻል።
አፍሪካን ኢኖቬሽን ዊክ አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከ108ቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ፣ ተሹሜያለሁ ማለት ነው። ስለዚህ እኔ የተሰጠኝ ኃላፊነት የኢትዮጵያውን ብቻ ኢትዮጵያ ውስጥ ያለውን ነገር አስተባበር ብቻ ሳይሆን የኢስት አፍሪካን ሄድ ተደርጌ ነው የተመረጥኩት። ስለዚህ የእኔ ድርሻ ምንድን ነው የሚሆነው ማለት ነው? የተለያዩ ኮምፒቲሽኖች ይዘጋጃሉ። የፈጠራ ስራ ውድድር ውድድሩም ሲዘጋጅ የሚካሄደው አፍሪካን ዩኒየን አዲስ አበባ ላይ ነው ማለት ነው። በአጠቃላይ አፍሪካን ኢኖቬሽን ዊክ በዋናነት የፈጠራ ስራ ውድድር ማዘጋጀት ነው። የፈጠራ ስራ ውድድር በማዘጋጀቱ ውስጥ አሸናፊዎች ቴክኖሎጂ ላይ ኢንቨስት ከሚያደርጉ ባለሀብቶች ጋር በማገናኘት የፈጠራ ስራቸው ወደ ኔክስት ስቴፕ እንዲሸጋገር ማድረግ ላይ የሚሰራ ድርጅት ነው ማለት ነው። ስለዚህ ዋናው ስራዬ እንደዛ ነገሮች ማስኬድ፣ ማስተባበር ነው። እናነት እንደዛ አይነት ነገሮች ላይ ነው የምሳተፈው። ኢኖቬሽን ዊክ ሌላው ሀሳቡ ምንድን ነው? የፈጠራ ስራ ባለሙያዎች ማገናኘት ነው፣ ኔትወርክ መፍጠር።
ከአፍሪካ ህብረት ጋር በመተባበር የሚሰራው አፍሪካን ኢኖቬቲቭ ዊክ በፈጠራ ስራ ላይ ያሉ አፍሪካውያን ወጣቶችን እንዲሳተፉ የሚያደርግ ተቋም ሲሆን እድሜያቸው ከ25 ዓመት በላይ የሆኑ ወጣቶች የሚመረጡበት መርሃ ግብር ላይ ነው ኢዘዲን የተመረጠው። ኢዘዲን ከእድሜ ውጭ ያሉ መመዘኛዎችን በማሟላትም አምባሳደር ሆኖ ሊመረጥ ችሏል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኢትዮጵያ ትምህርት ቤቶችን በሶስት ምዕራፎች ለመክፈት እቅድ ይዛለች። ለመሆኑ ወላጆች በዚህ እቅድ ላይ ምን አይነት ሐሳብ አላቸው? ዛሬ በአምቦ ከተማ ውስጥ የሚኖሩ ወላጆችን ናኮር መልካ አነጋግሯል።
ናትናኤል አበረ እባላለሁ። የአምቦ ነዋሪ ነኝ። በትምህርት ዙሪያ ልጆች በቤታቸው ተቀምጠው ያልሆነ ሁኔታ ውስጥና የሳይኮሎጂካሊ ተጽዕኖ እያደረባቸው ስለሆነ ጥንቃቄ ተደርጎ ትምህርት መከፈቱ አግባብ ነው ብዬ አስባለሁ። እርግጥ ነው ተጽዕኖ ሊፈጥር ይችላል፣ ግን ያለውን ጊዜ ደግሞ አንድ ላይ መሻማት ተገቢ ነው ብዬ አስባለሁ። በሽታው ቢኖርም ጥንቃቄ ተደርጎ ትምህርት መካሄድ አለበት ብዬ አስባለሁ።
ሲፈን እባላለሁ። አምቦ ውስጥ ነው የምኖረው። ሶስት ልጆች ነው ያሉ። ከዚህም በፊት ባለው ነገር ቤት በመቀመጣቸው ማለት ነው እነሱ ላይ ያለው የነበረው ጭንቀት ብዙ ነው። ግን ይሄ እንዳይሆን ኳስ በማጫወት በመጸለይ አብረን በመጫወት ፊደሎችን በማስጠናት ብዙ ነገር አስረሳ ናቸው። አሁን ደግሞ ትምህርት ቤት መች ይደርሳል ብሎ እየጓጉ ስለሆነ በሶስት ቢሆን ደስ ይለኛል። እኔ ለምን ማስክ ማድረግ አይችሉም? ህጻናት ስለሆኑ ይጎዳቸዋል። እኛን አል ምን አል እንደሚከብደን ታውቃ። በዚህ እንደዛ ቢሆን ይመረጣል።
ስሜ ሽመልስ ሻሸው እባላለሁ። አምቦ ዩኒቨርሲቲ ሪፈራል ሆስፒታል ሐኪም ነኝ። ተማሪዎች ኤሌመንተሪ ያሉትም ፕሪፓራቶሪም እንደዚያውም ከፍተኛ ትምህርት ማዕከል ያሉት ቢመለሱ ጥሩ ነው እላለሁ። ምክንያቱም አንዳንዶቹ ተማሪዎች ለብዙ ነገር ለብዙ ችግር እየተዳረጉ ይገኛሉ። ለምሳሌ ሴቶች አላግባብ ወይ ደግሞ ያለዕድሜያቸው ጋብቻ፣ እንደዚህም ደግሞ የመደፈር ብዙ ተደጋጋሚ እያጋጠማቸው ይገኛል። አልፎም ደግሞ ወጣቶችም ለተለያዩ ሱሶች እየተጋለጡ ይገኛሉ። ምክንያቱም በኮሮና ምክንያት ቤት ስለሚውሉ መዋላቸው ሌላ ቦታ ስለሌለ ይህንን ለመቅረፍ ሲባል ወደ አላስፈላጊ ኑሮ ይገባሉ ማለት ነው። ስለዚህ መደረግ ያለበትን ነገር ወደ ትምህርት ቤት በጊዜ ቢመለሱ የተሻለ ነው የሚል
ስሜ ጎርፌ ጉርሜሳ እባላለሁ። የዚሁ ሀገር የአምቦ ነዋሪ ነኝ። ትምህርት ቤት መከፈቱ መልካም ነው። ትምህርት ቤት ባይከፈት ኖሮ ልጆች ይበላሻሉ። ልጆች አይምሯቸው ጥሩ ነገር ላይ አይደሉም። መከፈቱ መልካም ሆኖ ያው በሰላም እንዲማሩ እንፈልጋለን። ያው በተቻለ መጠን ከእግዚአብሔር ጋር ጥንቃቄ አድርገው ልጆችም ራሳቸውን እንዲጠነቀቁ እየመከርን መላክ አለብን። እንደገና ደግሞ ይሄ ማክስ አድርገው የሚማሩም ከሆነ እሱን ነገር ገዝተን እየሰጠን እንዲጠነቀቁ ሳሙና በኪሳቸው አስቀምጠን እንዲማሩልን እናደርጋለን። እንዲህ ቢሆን መልካም ነው። እቤት መዋላቸው ጥሩ አይደለም። እንግዲህ ባለፈው የተስተጓጎለው ትምህርት ያው እንዳለ ሆኖ እንግዲህ ምን እንደሚደረግ አላቅም። ግማሽ ሴሚስተር በተማሩት በዛው እንዲያልፉ ነው የተደረገው። አሁን ደግሞ ያው ጠንክረው እንዲማሩ ቤት ውስጥ እኛ እርዳታ ማድረግ አለብን። እንዲያጠኑ እናግዛቸዋለን፣ እናስጠናቸዋለን። በቃ እግዚአብሔር በረዳን መጠን በቃ ማስተማር አለብን።
ስሜ የአብስራ ዳንኤል እባላለሁ። የስድስተኛ ክፍል ተማሪ ነኝ። ትምህርት መከፈቱ ለእኔ አሪፍ ነገር ነው፣ ምክንያቱም ልጆች በተለያየ አይነት ዲፕሬሽን ውስጥ እንዳይገቡ ይረዳል፣ ድብርት ውስጥ እንዳይገቡ ይረዳል። እና ለትምህርቱ ደግሞ ትምህርት በመከፈቱ ምክንያት አንዳንድ ሊመጡ የሚችሉ ነገሮች አሉ። ለምሳሌ ጓደኞች አንድ ላይ ቆመው በሚያወሩበት ሰዓት የትንፋሽ መለዋወጥ ሊከሰት ይችላል። እሱን በአስተማሪዎች እገዛ ተለያይተው እንዲቀመጡ ተደርጎ አንድ ወንበር ላይ ሁለት ሰው ወይ አንድ ሰው ቁጭ ብሎ እንዲማር በማድረግ ማክስ ዴይሊ በመጠቀም እንደዚሁም ሳኒታይዘር በመጠቀም የወንበር ንክኪዎች እንዳይኖሩ በማድረግ ክላሱን እንዳለ በሳኒታይዘር ክሊኒንግ እያደረጉ እንደዛ ቢቀመጡ ጥሩ ነው። እንዲሁም ደግሞ ለእኔ ትምህርት መከፈቱ በጣም አሪፍ ነገር ነው፣ መከፈት አለበት ባይኔ።
ስሜ ሙዋሰኝ ይባላል። እንደኔ ሀሳብ በአሁን ሰዓት ትምህርት ቤት መከፈቱ በጣም አደጋ ያለው ነው። እንኳን እኛ ያደጉት አገራቱ ላይ እያለቁበት ያለ ጊዜ ነው። በእኛ ሀገር ደግሞ አሁን ገና አሁን ነው እየተስፋፋ ያለው። ተማሪ ሲመለስ ደግሞ በሚመጡበት ጊዜ የአንዱ ሳይታወቅ ብዙ ጊዜ የሚቆይበት አለ። እሱ በሽታ ይዞ ይመጣል፣ ላልተያዘው ያስተላልፋል። ይህንን መንግስት ምን ሀሳብ አድርጎ ትምህርት እንዲከፈት እንዳለ ለእኔ ራሱ ጥያቄ ነው። ተማሪዎቻችን ልጆቻችንን ወደ ትምህርት ቤት በምንልክበት ሰዓት ምን ዋስትና አለን? ልጄስ ትምህርት ቤት ሄዶ ሲመለስ ምን አይነት እንትን ይዞ ይመጣል? ሌላ ጥያቄ ነው። ስለዚህ ትምህርት ቤት መከፈቱ ለእኔ አልተዋጠልኝም። ይህንን መንግስት ዝቅ ብሎ ህብረተሰቡን አወያይቶ መወሰን የነበረበት ነው። በራሱ ጊዜ የወሰነ ውሳኔ ለእኛ ለተማሪዎቻችንን ለመላክ በጣም ያሰጋናል በጣም።
ስሜ ቢሊሳል አንዱ ይባላል። ከአምቦ ትምህርት ቢከፈት በጣም ደስተኛ ነኝ። ግን ትምህርት ማከፈቱ እንዳለ ሆኖ መንግስት ለኮሮና መከላከያ የሚያስፈልጉን ግብዓቶች ቢያሟላልን እላለሁ። እነሱን ስል ለምሳሌ እንደ ማክ፣ ሳኒታይዘር እነዚህ መጠቀም አለብን።
ስሜ ሮብሰን ታደሴ ይባላል። ከአምቦ ነው። ትምህርት መከፈቱ በጣም አስፈላጊ ነው ላለው፣ ምክንያቱም ከትምህርት መራቃችን ብዙ ያጣነው ነገር አለ። ለምሳሌ ብዙ ናውሌጆች እናጣለን ከትምህርት ስንርቅ ማለት ነው። እኔ ትምህርት እያለ ከታተል ነበር ትምህርት። አሁን ግን ሳልፈልግ ሰፈር ውስጥ ላለው፣ ምክንያቱም ትምህርት የለም፣ ትምህርት ቤት የለም። ለዚህ ትምህርት ቤት አስፈላጊ ነው። ለመዋያም የሆነ ለሁሉ ነገር አሪፍ ነው ላለው። ሲከፈት ተራርቀን በደንብ በሽታውን እንዲህ በመከላከል ተራርቀን ቢሆን መማር አለብን ላለው። ነዋሪው ብዙ አቅርቦት የለም የማስክ ምናምን፣ ለዛ መንግስት ማቅረቡ እኔ አስፈላጊ ነው ላለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሬ መሰናዶው አቀናባሪ፣ ትዝታ በላቸው ደግሞ የመርሃ ግብሩ አርታኢናት፣ ሀብታሙ ዘዩ መሰናዶውን እየመራው እስካሁን ድረስ አብሬያችሁ አምሽቻለሁ። መልካም ምሽት ይሁንላችሁ።